በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ሲል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ዴልታ የተሰኘው አዲሱ የኮቪድ-19 ዝርያ በሀገሪቱ መኖር አለመኖሩን በቅርቡ እንደሚያረጋግጥም ገለጸ። ወደ 22 ለሚሆኑ ኢትዮጵያውያን በስድስት ወር ውስጥ የኮቪድ ክትባትን ለማዳረስም እየተሰራ ነው ተብሏል። መለስካቸው አማሃ ዝርዝር አለው።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ የኮቪድ-19 ወረርሽኝ ስርጭት በፍጥነት እየጨመረ መሆኑን አስታውቋል። እንደ መግለጫው አባባል በተለይ ካለፉት ስድስት ወራት ወዲህ በወረርሽኙ የሚያዙ ሰዎች ቁጥር መቀነሱ ለህብረተሰቡ መዘናጋት አንድ ምክንያት ነው። ከዚህም ጋር ተያይዞ ወረርሽኙን ለመከላከልና ለመቆጣጠር ወጥቶ የነበረው መመሪያ መጣሱ፣ በአገልግሎት ሰጪ ተቋማት ይታዩ የነበሩ ጠንካራ የመከላከያ ዘዴዎች ትግበራ እጅጉን መቀነሱ፣ በሀገር አቀፍ ደረጃ የወጡ መመሪያዎችን ያላገናዘቡ የተለያዩ ስብሰባዎች፣ የበዓላት አከባበር፣ የስፖርትና የመሳሰሉ ሁነቶች ኮቪድ-19 ወረርሽኝ የሌለ እስኪመስል ሲከናወኑ መቆየታቸው ለአዲሱ የኮቪድ ሁኔታ ምክንያቶች እንደሆኑ ያስረዳል። ይህን አዲስ የኮቪድ ስርጭት ሁኔታ የኢንስቲትዩቱ ዋና ዲሬክተር ዶክተር ጽጌረዳ ክፍሌ አሃዛዊ መረጃ በመስጠት ጭምር ይገልጹታል።
የኮቪድ-19 ሶስተኛው ዙር ማዕበል ወረርሽኝ በሀገራችን እየጀመረ መሆኑን የሚያመላክቱ ሁኔታዎችም በመታየት ላይ ናቸው። ለእነዚህም ማሳያ የሚሆኑት ውስጥ ኮቪድ-19 የመያዝ ምጣኔ ከስድስት ሳምንታት በፊት ዝቅተኛ የነበረ ሲሆን 1.6% ሆኖ ተመዝግቧል። ነገር ግን አሁን በያዝነው ሳምንት ቁጥሩ በመጨመር በአማካይ ወደ 16.5% ከፍ ብሏል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በኋላ ወደ ጽኑ ህሙማን ክፍል የሚገቡ ህሙማን ቁጥርም እንደዚሁ ከፍ ብሏል። ከሰባት ሳምንት በፊት 180 ግለሰቦች ጽኑ ህሙማን ክፍል ክትትል እየተደረገላቸው የነበረ ሲሆን በአሁኑ ሰዓት ግን ቁጥሩ ጨምሮ 602 ግለሰቦች በጽኑ ህሙማን ክፍል ክትትል እየተደረገላቸው ይገኛል።
ይህ ብቻ አይደለም። ዶክተር ጽጌረዳ እንዳስረዱት ከሆነ የህመሙ ጽኑነት ቀሳፊነትም እየበረታ ሄዷል።
ከነዚህም 180 ሰዎች መካከል 11 የሚሆኑት ከስድስት ሳምንት በፊት ማለት ነው ሰው ሰራሽ አጋዥ መተንፈሻ መሳሪያ ይፈልጉ የነበረ ሲሆን በአሁኑ ሰዓት ግን ወደ 82 ሰዎች አድጓል። በኮቪድ-19 ህይወታቸውን የሚያጡ ግለሰቦች ከስድስት ሳምንት በፊት 11 የተመዘገበ ሲሆን በአሁኑ ሳምንት ግን ወደ 88 ከፍ ብሏል። በኮቪድ-19 የሚያዙ ሰዎች ከሰባት ሳምንት በፊት 487 የነበሩ ሲሆን በአሁኑ ሳምንት 10058 ደርሷል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በፊት አሁንም በኮቪድ-19 ምክንያት ተመዝግቦ የነበረው ሞት 85% በላይ የሚሆነው እድሜው ከ45 ዓመት በላይ ያላቸው ሰዎች ሲሆኑ በአሁኑ ወቅት ያለን ወቅታዊ መረጃ የሚያሳየው ከ15 እስከ 24 የእድሜ ክልል ያሉትን ወይንም ሁሉንም የእድሜ ክልሎችን ያካተተ ሞት እንደተመዘገበ ተረጋግጧል። በመሆኑ ከዚህ በተጨማሪ በሆስፒታሎች ያስተኙ መታከሚያ ክፍሎች እጥረት እንዲሁም አጋዥ የመሰንፈሻ መሳሪያ እጥረትም እያጋጠመ ይገኛል።
በመላው ዓለም በተለያዩ ሀገሮች የተከሰተው ሶስተኛው የኮቪድ-19 ማዕበል ዋና ምክንያት ወይንም መንስኤ ነው የሚባለው ቫይረሱ ራሱን ወደ ተለያዩ አዳዲስ የቫይረስ አይነቶች መቀየር መቻሉ ነው። በተለይም ዴልታ የሚባለው ልውጤ ወይንም ቫሪያንት መሰራጨቱ ለሶስተኛው ዙር ማዕበል ዋና ምክንያት ሆኖ ይጠቀሳል። ቀደም ሲል በኢትዮጵያ አልፋና ቤታ የተባሉ የቫይረሱ ልውጤዎች መገኘታቸውም ታውቋል። ይሁንና ዴልታ በኢትዮጵያ ውስጥ መኖሩ ወይንም አለመኖሩን ለመለየት የተለያዩ ሥራዎች እየተሰሩ መሆናቸውን የገለጹት የኢንስቲትዩቱ ዳይሬክተር ይህንን አክለዋል።
በርካታ ማሳያዎች አሉ ዴልታ ሊሆን የሚያስችልበት። ምክንያቱም ያው የዴልታ ቫይረስ ስርጭት ፍጥነቱ፣ ሲቪሪቲው በጤና ተቋሞቻችን እያየን ነው። ስጠቅስ እንደነበረው ከስድስት ዓመት በፊት የነበርንበት 1.6% አሁን ወደ 16.5% ገብተናል። ጽኑ ህሙማን ክፍል ያሉትም ቁጥር እንደዛው በከፍተኛ ደረጃ ጨምሮ ወደ 602 ደርሰናል። አልጋዎቻችን እየሞሉ ነው። የሰው ሰራሽ የመተንፈሻ ድጋፍ የሚፈልጉም እየጨመሩ ነው። ሞትም በእድሜ እየተለየ ነው ያለው። በፊት የነበረው የሞት ምጣኔያችን እና አሁን ያለው ያው ጨመር ያለ ነገር እያሳየ ነው። በእድሜም ስናየው የበፊቱ ሞት በአብዛኛው 85% በላይ ቅድም ጠቅስ እንደነበረው ከ45 ዓመት እድሜ በላይ ያሉት ላይ ነበረ የሚታየው። አሁን ግን ከ15 እስከ 24 ላይ ያሉ ሞቶች በስፋት እየታዩ ነው። ሁሉንም የእድሜ ክልል ከዛ በታችም ያሉትን ጭምር ያየን ስለሆነ የዴልታ ቫሪያንት ሰርኩሌሽን ወይም ደግሞ ስርጭት ያለን ይመስል አመላካች ነገር ነው ብለን እንወስዳለን።
በኢትዮጵያ ኮቪድ-19ን ለመከላከል ከሚወሰዱት እርምጃዎች አንዱ ለዜጎች ክትባት መስጠት መሆኑን ያስታወሱት ደግሞ የኢንስቲትዩቱ ምክትል ዋና ዳይሬክተርና የኮቪድ-19 ሀገር አቀፍ ዋና አስተባባሪ አቶ አስቻለው አባይ ናቸው።
የክትባት መጠናችን አሁን በያዝነው ኦሬዲ በርዳታም በግዥም ኮቫክስንም ጥምረቱን በመጠቀም በ2021 መጨረሻ እንግዲህ ባስቀመጥነው መንገድ የኢትዮጵያን 20% ያ ማለት ወደ 22 ሚሊዮን ለሚጠጋ ዜጋ እንከተባለን ብለን አቅደን እየሰራን ያለ ነው። እስካሁን ባለው በመሃል ቅድም ባልኩት ምክንያቶች ዓለም አቀፍ ላይ ገጥሞ በነበረው የክትባት ገበያ ላይ ክትባት እጥረት ምክንያት ካልሆነ በስተቀር አሁን በድጎማም በምንም ባስቀመጥነው ቅድ ወደ መስመር እየገባን ያለ ነው። ስለዚህ ከተሳካልንና ከዛ በላይ መሄድ ሌላ ጉዳይ ሆኖ ግን በ2021 መጨረሻ ላይ 20% የኢትዮጵያን ህዝብ ወይም ደግሞ ወደ 22 ሚሊዮን የሚጠጋ ዜጋ ለመከተብ የጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ሌሎችን ባለድርሻ አካላት በርብርብ እየሰራን እንገኛለን።
በመጨረሻም የኢንስቲትዩቱ መሪዎች ይህንን ከጤና ቀውስ አልፎ ከፍተኛ ማህበራዊ ኢኮኖሚያዊ መስቀልቅልና አስተካካይ ሞት የሚያስከትሉን ወረርሽኝ ለመመከትና ለመቆጣጠር ህዝቡ የሚታወቁትን የመከላከያ መመሪያዎች በጥብቅ እንዲከተል አሳስበዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።